ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመጋቢት 19 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት 42 ሚሊየን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ከመስቀሉ የሚሸሽ ሰው ሁሉ ከትንሣኤው ክብር ይርቃል ማለታቸው ተገልጿል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ አሁን ያለንበት ወቅት የሕማማት ሳምንት እንደሆነ ይታወቃል። በዚህ የሕማማት ሳምንት ውስጥ በካቶሊክ ቤተ ክርስቲያን ሥርዓት አምልኮ ደንብ መሠረት እኛን ለማዳንና ከእግዚአብሔር ጋር ለማስታረቅ ራሱን መሥዋዕት አድርጎ ያቀረበው የክርስቶስ ተላልፎ መሰጠት፣ መንገላታት፣ በመስቀል ላይ እንደ ሌባ መሰቀሉን፣ መሞቱን፣ መቀበሩንና ከሙታን መነሳቱን፣ እነዚህ ሁሉ ነገሮች የተከናወኑባቸው ሦስት ዋና ዋና ቀኖች በተለየ ሁኔታ በታላቅ መንፈሳዊነት ይከበራሉ። እነዚህ ሦስቱ ቀናት የሚከተሉት ናቸው። የመጀመሪያው ኢየሱስ መከራውን ከመቀበሉ በፊት ከደቀ መዛሙርቱ ጋር የመጨረሻውን እራት ከመብላቱ በፊት የሐዋርያቱን እግር ያጠበበት እርሱ በምድር ላይ በነበረበት ወቅት የጀመረውን መንፈሳዊ ተልእኮ እንዲያስቀጥሉ በማሰብ ምስጢረ ክህነት የመሠረተበት፣ የመጨረሻ ራት ከደቀ መዛሙርቱ ጋር የተካፈለበት የጸሎተ ሐሙስ ማታ ዕለት በቀዳሚነት ይጠቀሳል። በሁለተኛ ደረጃ ደግሞ ጌታችን ኢየሱስ ክርስቶስ ሞት የተፈረደበት፣ የተሰቃየበት፣ በመስቀል ላይ ተሰቅሎ የሞተበትና የተቀበረበት የስቅለት ቀን ይከበራል። በሦስተኛ ደረጃ ደግሞ ጌታችን ኢየሱስ ክርስቶስ በታላቅ ኃይል ሞትን ድል አድርጎ ከሙታን የተነሳበት የዕለተ ሰንበት ቀን ይከበራል። በእነዚህ የእምነታችን መሠረት በሆኑት ሦስት ቀናት ውስጥ በተፈጸሙት የፍቅር ምስጢራዊ ተግባራት ውስጥ ክርስቲያኖች ሁላችን ራሳችንን በማስገባት በታላቅ መንፈሳዊነት በንስሐ በጾምና እንዲሁም በጸሎት እንድንዘክረው ያስፈልጋል እንላለን። ክቡራንና ክቡራት አድማጮቻችን በአሁኑ ወቅት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ በአሁኑ ወቅት እየተከበረ ያለውን የህማማት ወቅት አስመልክተን ይህንን ያህል ካልናችሁ በመቀጠል የዛሬውን ለዝግጅታችንን እናስተዋውቃችኋለን። በቅድሚያም ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዘወትር ረቡዕ በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዛሬው ቀን በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ያደረጉትን የጠቅላላ አስተምሮ በቅድሚያ እናስደምጣችኋለን። በማስከተልም በሮም ከተማ የሚገኘው የአርቤቴሊ ትምህርት ቤት ተማሪዎች በመጪው አርብ የስቅለት ቀን ለሚደረገው የመስቀል መንገድ ጸሎት የሚሆን አስተንትኖ ማዘጋጀታቸውን ገለጹንና በመጨረሻም ብፁዕ ካርዲናል ሎሬንሶ ባልዲሴሪ ወጣቶች የቤተ ክርስቲያን አለኝታ ናቸው ማለታቸውን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዘወትር ረቡዕ በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በመጋቢት 19/2010 ዓ.ም. ያደረጉት የትምህርተ ክርስቶስ አስተምሮ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማህበረሰቦች ዘንድ በአሁኑ ወቅት የህማማት ሳምንት በታላቅ መንፈሳዊነት እያከበሩ እንደሚገኝ የሚታወቅ ሲሆን ቅዱስነታቸው በዛሬው ዕለት ያደረጉት የትምህርተ ክርስቶስ አስተምሮ ኢየሱስ በዚህ ምድር በነበረበት ቆይታ ላይ የገጠመውን መከራ ሞትና ከዚያም መቀበሩን በሚያመለክቱ 3 ቀናት ማለትም ከደቀ መዛሙርቱ ጋር የመጨረሻ ራት የበላበት የዕለተ ሐሙስ ምሽት፣ በመስቀል ላይ የተቸነከረበት የስቅለተ አርብ ቀንና ከሙታን የተነሳበት የዕለተ ሰንበት ዕለትን በተመለከተ ሰፋ ያለ አስተምሮ ማድረጋቸው ታውቋል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት ማለትም በመጋቢት 19/2010 ዓ.ም. በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Oggi vorrei soffermarmi un po' a meditare sul Triduo Pasquale che incomincia domani.
የተከበራችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በዓመት ውስጥ ከሚገኙ ሥርዓተ አምልኮች መካከል በጣም አስፈላጊ የሆነውንና እኛን አማኞችን በቀጥታ የሚመለከተውን በዚህ የህማማት ሳምንት ውስጥ የሚገኙትን ኢየሱስ ስቃይ የተቀበለበትን የሞተበትንና የተቀበረበትን ከሙታን የተነሳበትን ቀናት ላይ ለማሰላሰል እፈልጋለሁ። እነዚህም ቀናት የኢየሱስን መሞትና ከሙታን መነሳት በማስታወስ አንድ ታላቅ የሆነ ምስጢራዊ ትውስታን ይፈጥራሉ። ኢየሱስ መከራን የተቀበለበት የሞተበት የተቀበረበትና ከሙታን የተነሳበት ሂደት የሚጀምረው ከደቀ መዛሙርቱ ጋር የመጨረሻ ራት ከበላበት በጸሎተ ሐሙስ ማታ የሚጀምር ሲሆን በዕለተ ሰንበት ቀን በሚደረገው የማታ ጸሎት ይጠናቀቃል። እነዚህ ቀናት በዓለም ውስጥ የኛን እምነትና ጥሪ ዋና ዋና ደረጃዎችን የሚያመለክቱ ሲሆን ሁሉም ክርስቲያኖች እነዚህን 3 በጣም ቅዱስ የሆኑ ቀናትን አይሁዳውያን ወንድሞቻችን ከግብጽ ባርነት የወጡበትን የስደት ጉዞ በማስታወስ በግለሰብ ይሁን በማህበረሰብ ደረጃ እነዚህን ቀናት ለመኖር በመሞከር የህይወታችን መገለጫ ቀናት ልናደርጋቸው ይገባል። እነዚህ 3 ቀናት ማለትም የጸሎተ ሐሙስ ማታ፣ ኢየሱስ የተሰቀለበት የዓርብ ስቅለት ቀን፣ ከሙታን የተነሳበት የሰንበት ቀናት በክርስቶስ አማካይነት የተከናወኑትን ታላቅ የደህንነት ክንውኖችን የክርስቲያን ማህበረሰቡ በማስታወስና የወደፊት ዕጣ ፈንታቸውን በማየት በታሪክ ውስጥ ይህንን በቁርጠኝነት ለመመስከር የሚበረታቱበት ወቅት ነው። በእነዚህ 3 ቀናት ማለትም ኢየሱስ መከራን የተቀበለበት የሞተበትና ከሙታን የተነሳበት በእነዚህ 3 ቀናት ውስጥ በቅደም ተከተል የተከናወኑ ድርጊቶች በፋሲካ ዕለት በማለዳ ተስፋችን የሆነው ክርስቶስ ከሙታን ተነስቷል፣ በገሊላም ይገኛል በማለት በሚታወጀው የደስታ አዋጅ ይጠናቀቃል። ይህም አዋጅ የደስታና የተስፋ መገለጫ ብቻ ሳይሆን ነገር ግን በተጨማሪም ኃላፊነትንና ተልእኮን ያመለክታል። ይህ ትእዛዝ እርሱን እንድንቀበለው በማዘጋጀት የሚመራን የእምነታችን ማዕከልና ተስፋችን የሆነ እንዲሁም ቤተ ክርስቲያን ያለ ማቋረጥ ስብከተ ወንጌልን ለማድረግ የተሰጣትን ኃላፊነት መወጣት እንዳለባት የሚያሳይ ነው። ቅዱስ ሐዋርያው ጳውሎስ በዚህ በትንሣኤ ወቅት የተፈጸሙትን ድርጊቶች ጠቅለል ባለ ሁኔታ የፋሲካ በጋችን የሆነው ክርስቶስ ተሰውቶልናል 1ኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተጠቀሰው በማለት ጠቅለል ባለ መልኩ ገልጾታል። ስለዚህ አሮጌ የሆኑ ነገሮች አልፈዋል፣ እንዲሁም አዳዲስ የሆኑ ነገሮች ተወልደዋል በማለት ያክልበታል። በሌላ በኩል ደግሞ ዘይቤያዊ በሆነ መልኩ ክርስቶስን እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ፣ ወደ ሮሜ ሰዎች ምዕራፍ 4 ቁጥር 25 ላይ በማለት ጨምሮ ያብራራልናል። በእነዚህ ክርስቶስ ተላልፎ በተሰጠበት፣ በተሰቃየበት፣ በተሰቀለበት፣ በሞተበትና ከሙታን በተነሳበት 3 ቀናት ውስጥ የተከናወኑ ነገሮች የዚህ መሠረታዊ ክስተት ትውስታ በምስጋና የተሞላና በተመሳሳይ መልኩም እንግዲህ ከክርስቶስ ጋር ከተነሳችው ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን እሹ። ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገሮች ላይ አይሁን፣ ቆላስያስ 3 ቁጥር 1 እስከ 2 ላይ በማለት የተጠመቁ ክርስቲያኖች አዲስ በሆኑ ሁኔታዎች በመታደስ መኖር እንደሚገባቸው ቅዱስ ሐዋርያው ጳውሎስ ያሳስባል። በእርግጥ በጥምቀት ከኢየሱስ ጋር ከሞት ተነስተናል። ዓለማዊ ለሆኑ ነገሮችና ለዓለማዊ ምክንያቶች ያለን ፍላጎት ሞቷል። እንደ አዲስ ፍጡር በድጋሜ ተወልደናል። ይህም በየቀኑ ተጨባጭ ሕልውናችን እንዲሆን የሚጠበቅ እውነታ ነው። አንድ ክርስቲያን በእውነት ክርስቶስ እንዲያነጻው ቢፈቅድለት በእውነት ያረጀውን ማንነቱን ኢየሱስ አውልቆ እንዲጥልለት በመፍቀድ በአዲስ የሕይወት ጎዳና ለመረማመድ ቢፈልግ መልካም ነው። ኃጢአተኛ ሆኖ መኖሩን ቢቀጥል ግን ትክክለኛ ሰው ሊሆን አይገባውም። ካሁን በኋላ በሞቱ ከነፍስ ጋር መኖር አይችልም። ይህም የሞቱ መንስኤ ሊሆን ይችላል። ባልንጀሮቻችንን በተለይም ደግሞ አነስተኛ የሚባሉና በሥቃይ ውስጥ የሚገኙ ሰዎችን ሁሉ ኢየሱስ ለእኛ መሥዋዕት በመሆን ያሳየውን የፍቅር ፊት እኛም ለእነርሱ ልናሳያቸው ይገባል። ይህንን ብናደርግ ደግሞ ዓለም የአዲሱ ሕይወታችን ትንሣኤ መኖሪያ ወደ መሆን ይቀየራል። ዛሬ ልክ እንደ ኢየሱስ የተዋረዱ የተሰቃዩ እርቃናቸውን የቀሩ በከፍተኛ ችግር ውስጥ የሚገኙ በብቸኝነት ውስጥ የሚኖሩ በሞት ጥላ ስር የሚገኙ ሰዎችን ስቃይ መጋራት ይህ ስቃያቸው ለርሱና ለርሱ ብቻ ምስጋና ይድረሰውና ከዚህ አይነት ችግሮቻቸው እንዲላቀቁ የመዋጀትና የተስፋ መሳሪያ የሕይወትና የትንሣኤ ምልክቶች መሆን ይኖርብናል። የተወደዳችሁ ወንድሞቼና እህቶቼ፣ ይህ አሁን እጅግ በጣም የቀረበውን የክርስቶስ መሰቃየት፣ መሞት፣ ከሙታን መነሳት የምናስታውስበት ሦስት ቀናት፣ በእነዚህ ሦስት ቀናት ቅዱስ በሆነ መልኩ በጥሩ ሁኔታ ለመኖር እንዘጋጅ። ለእኛ ሲል በሞተው በክርስቶስ ምስጢር ውስጥ ራሳችንን በጥልቀት እንዲገባ እናድርግ። እርሱ የሞተውና ከሙታን የተነሳው ለእኛ ነውና በዚህ መንፈሳዊ ጉዞ ውስጥ በጥልቀት ገብተን መጓዝ እንችል ዘንድ ቅድስት ድንግል የሆነችውና ኢየሱስን በመከራው ጊዜ ሁሉ የተከተለችው በመስቀሉ ስር የነበረችውና የእርሱ ሥቃይ ተካፋይ የነበረችው በእናቱ ልብ ውስጥ የትንሣኤ ታላቅ ደስታ ማግኘት እንችል ዘንድ እመቤታችን ቅድስት ድንግል ማርያም ሁላችንንም በአማላጅነቷ ታግዘን። በመጪው ቀናት በሚከበሩት በዓላት ውስጥ ሙሉ በሙሉ ተካፋይ እንድንሆን እንድትረዳንና ይህም ልባችንንና ሕይወታችንን ይለውጥ ዘንድ ምክንያት እንዲሆን እርሷ ትርዳን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያሰማናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
በሮም ከተማ የአልበርቴሊ ትምህርት ቤት ተማሪዎች ለዘንድሮ ፍኖተ መስቀል የሚሆን የአስተንትኖ ጸሎት ማዘጋጀታቸው ተነገረ። ተማሪዎቹ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ባቀረቡት ጥያቄ መሠረት በሮም ኮሎሴዮ በተባለ ስፍራ በየዓመቱ በስቅለተ አርብ ዕለት ለሚደገም የፍኖተ መስቀል አስተንትኖ ጸሎት ማዘጋጀታቸው ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በስፍራው ተገኝተው ለሚመሩት የፍኖተ መስቀል ጸሎት ተማሪዎቹ የሰጡት ርዕስም ኢየሱስ ሆይ አይሃለው የሚል እንደሆነ ታውቋል። የ18 ዓመት ዕድሜ ተማሪ የሆነችው ግሬታ እንደገለጸችው ኢየሱስን በዐይኔ ባላየውም ቤት ንብረታቸውን ሰብአዊ ክብራቸውንም ሳይቀር ሁሉን ነገር አጥተው የሚንከራተቱ ጥገኝነት ጠያቂዎችን በመመልከት የኢየሱስን ማንነት መገንዘብ እችላለሁ ብላለች። በትምህርት ቤቱ የሃይማኖትና የግብረ ገብ መምህር የሆኑት አንድሪያ ሞንዳ እንደገለጹት ተማሪዎቹ እምነት የሚጣልባቸውንና ትክክለኛውን መንገድ በመጓዝ እምነታቸውን በተግባር የሚያሳዩ ምዕመናንን ማየት ይፈልጋሉ ብለዋል። የላቲን ሥርዓተ አምልኮን የሚከተሉ የመላው ዓለም ካቶሊክ ቤተ ክርስቲያን ምዕመናን መጪው አርብ የሚከበረውን ጌታችን ኢየሱስ ክርስቶስ የተሰቀለበትን ዕለት በታላቅ መንፈሳዊነት ለማስታወስ በጾም በተጋድሎና በጸሎት ሲዘጋጁ ቆይተዋል። ስቅለተ አርብን በሮም ኮሎሴዮ በተባለ ስፍራ በየዓመቱ የፍኖተ መስቀል አስተንትኖ ጸሎት በማቅረብ ርዕሰ ሊቃነ ጳጳሳት በስፍራው በመገኘት እንደሚመሩት ይታወቃል። ዘንድሮ የሚደረገውን ይህን የፍኖተ መስቀል የአስተንትኖ ጸሎት በርካታ ምዕመናንና ሀገር ጎብኚዎች በሚገኙበት በኮሎሴዮ በመገኘት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንደሚመሩት ይጠበቃል። ሥነ ሥርዓቱንም የመላው ዓለም ሕዝብ በቴሌቪዥንና በሌሎች ማኅበራዊ መገናኛዎች እንደሚከታተሉት ታውቋል። በሮም ከተማ የአልበርቴሊ ትምህርት ቤት የሃይማኖትና ግብረ ገብ መምህር የሆኑት አንድሪያ ሞንዳ እንደገለጹት በዓለም ዙሪያ ሆነው በማኅበራዊ መገናኛዎች ሥነ ሥርዓቱን ለሚከታተሉት በሙሉ ለ12ቱ የመስቀል መንገድ የተዘጋጁ ጸሎቶች አስተንትኖ ለማድረግ እንደሚረዳቸው ያላቸውን እምነት ገልጸዋል። ዘንድሮ በሮም ኮሎሴዮ በተባለ ስፍራ ለሚደረገው የፍኖተ መስቀል የአስተንትኖ ጸሎት ዝግጅት ላይ ዕድሜያቸው ከ16 እስከ 20 ዓመት ያላቸው ወጣቶች የተሳተፉ ሲሆን የትምህርት ቤቱ የሃይማኖትና የግብረገብ መምህር ጋዜጠኛና ደራሲ የሆኑት አንድሪያ ሙንዳ በቅርብ ሆነው እንደ ተከታተሏቸው ታውቋል። በዚህ በአስተንትኖ ጸሎት ዝግጅት ተሳታፊ የነበረች ወጣት ቸቺሊያ ናርዲኒ እርሷ ባዘጋጀችው በስድስተኛው ማረፊያ ላይ ቬሮኒካ የምትባል ሴት የኢየሱስን ፊት እንደ ጠረገችለት ባስታወሰችው ጸሎት ላይ በጎልጎታ አቀበት ላይ በግርፋት በተጎዳውና በደምም በራሰው በኢየሱስ ክርስቶስ ፊት ሳትጸየፍ ልትረዳውና ልታግዘው መቅረቧን ተናግራ በዓለማችን የሰው ልጅ ክብር የሚለካው በማንነቱ፣ ባለባበሱ፣ በሀብቱ፣ በቁመናው እየሆነ መምጣቱ ትክክል እንዳልሆነ አስረድታለች። የስምንተኛ ማረፊያ የጸሎት አስተንትኖ ያዘጋጀች ተማሪ ሶፊያ ሩሶ በበኩሏ በተማሪዎች መካከል የሚታየው የግልጽነት ማነስ ደስ እንዳላሰኛት ገልጻ ኢየሱስ የኢየሩሳሌምን ሴቶች መምከሩ በሌሎች ላይ መፍረድ ትክክል እንዳልሆነ ወደ ትክክለኛው መንገድ እንዲመለሱ መምከሩን አስታውሳለች። በመቀጠልም የአስረኛ ማረፊያ የአስተንትኖ ጸሎት ያዘጋጀችው ተማሪ ግሬታ ጂሊዮ ኢየሱስ ክርስቶስ ልብሶቹን መገፈፉን በመጥቀስ ከዚህ ጋር በማያያዝ ቤታቸውን፣ ንብረታቸውን፣ አገራቸውን ሁሉን ነገር በማጣት በማያውቁት አገር በስደት ላይ ያሉ ሰዎችን በማስታወስ እነዚህ ስደተኞች በደረሱበት አገር ሰብአዊ ክብራቸውንም ማጣታቸውን አስታውሳለች። በመጨረሻም ኢየሱስ ክርስቶስ በእንጨት ላይ በምስማር የተወጋበትን የ11ኛውን ማረፊያ የአስተንትኖ ጸሎት ያዘጋጀችው ተማሪ ግሬታ ሳንድሪ በበኩሏ ኢየሱስ የተፈረደበት በኢየሩሳሌም ባይሆን ኖሮ ምን ይሆን ነበር ብላ በዕለቱ በኢየሩሳሌም የነበረው ሕዝብ እውነትን በመሸሸግ ያደረገውን ክህደት በማስታወስ በዘመናችን እምነት የሚጣልባቸውና ትክክለኛውን መንገድ የሚጓዙ እምነታቸውን በተግባር የሚያሳዩ ምዕመናን ያስፈልጋሉ ብላለች። ብፁዕ ካርዲናል ሎሬንሶ ባልዲሴሪ ወጣቶች የቤተ ክርስቲያን አለኝታ ናቸው ማለታቸው ተገለጸ። የ15ኛው የብፁዓን ጳጳሳት መደበኛ ጠቅላላ ጉባኤ አስተባባሪና ጠቅላይ ጸሐፊ የሆኑት ብፁዕ ካርዲናል ሎሬንሶ ባልዲሴሪ ወጣቶች የቤተ ክርስቲያን አለኝታ ናቸው ማለታቸው ተገለጸ። ብፁዕ ካርዲናል ሎሬንሶ ባልዲሴሪ ይህን የተናገሩት ከመጋቢት 10 ቀን እስከ መጋቢት 15 ቀን 2010 ዓ.ም ከመላው ዓለም የተወጣጡ ወጣት ተወካዮች በሮም ያካሄዱትን ስብሰባ ካጠቃለሉ በኋላ ነው። በመጪው ጥቅምት ወር 2011 ዓ.ም በሮም ለሚካሄደው የካቶሊክ ብፁዓን ጳጳሳት አጠቃላይ መደበኛ ጉባኤ ዝግጅት ለማድረግ በሮም ከመጋቢት 10 ቀን እስከ መጋቢት 15 ቀን 2010 ዓ.ም ድረስ የተሰበሰቡት ዓለም አቀፍ የወጣት ተወካዮች በስብሰባቸው ማጠቃለያ ላይ ባቀረቡት ሐሳብ ደስተኛ፣ እውነተኛና ሁሉን አሳታፊ ቤተ ክርስቲያን ማየት እንደሚፈልጉ ገልጸዋል። የቅድመ ሲኖዶሱን ዝግጅት ስብሰባን በአካል ተገኝተው ከተካፈሉት ከ300 ወጣቶች በላይ ሌሎች 15,000 ተጨማሪ ወጣቶችም ከውጭ ሆነው ስብሰባውን በማኅበራዊ መገናኛ በኩል መሳተፋቸው ታውቋል። ከወጣቶች የቀረበው ሪፖርት በሦስት አበይት ሐሳቦች ላይ የተመሠረተ ሲሆን የመጀመሪያው በዛሬው ዓለም ውስጥ የወጣቶች ተግዳሮቶችና ተስፋ ሰጭ ዕድሎች፣ በሁለተኛ ደረጃ እምነታቸውን፣ ጥሪያቸውን ጥበብና ማስተዋል በታከለበት መንገድ ትክክለኛ ውሳኔ እንዲያደርጉ፣ በሦስተኛ ደረጃ ቤተ ክርስቲያን በበኩሏ ለወጣቶች የምታበረክተው ሐዋርያዊና ማኅበራዊ እገዛዎችን የተመለከቱ እንደሆነ ታውቋል። ከወጣቶች የቀረቡት ሐሳቦች ወጣቶች የሚገኙበትን መንፈሳዊና ማኅበራዊ ሁኔታ ቤተ ክርስቲያን በሚገባ በመገንዘብ ወደፊት ለወጣቶች ማበርከት ያለባት ማንኛውም ዓይነት ድጋፍ ምን መምሰል እንዳለበት ጠቅላላ ሐሳብ በማስጨበጥ የሲኖዶሱ ብፁዓን ጳጳሳት ለሚያደርጉት ውይይት መነሻ ይሆናል ተብሏል። ብፁዕ ካርዲናል ሎሬንሶ ባልዲሴሪ ከስብሰባው ወጣቶች የቀረቡትን ሐሳብ የያዘ ሰነድ ባቀረቡበት ጊዜ ለቅድስት መንበር የሕትመት ክፍል በሰጡት ጋዜጣዊ መግለጫ እንደገለጹት ወጣቶች በቤተ ክርስቲያን መሪዎች በኩል ግልጽነትና መተማመን እንዲኖር መፈለጋቸውን ገልጸዋል። በተጨማሪም ቤተ ክርስቲያን ያለፉ ስህተቶቿን ተገንዝባ አሁንም ከሚታዩባት ስህተቶች በመታረም የምታስተምረውን እውነት በተግባር ለመኖር የምትጥር እንድትሆን መፈለጋቸውን በመግለጫቸው አስገንዝበዋል። ብፁዕ ካርዲናል ባልዲሴሪ በማከልም ባሁኑ ጊዜ ወጣቶች ለህይወታቸው ትክክለኛ አቅጣጫን የሚያሳይ መሪን በማጣት እንደሚቸገሩ መግለጻቸውን ተናግረው ጥበብ በተመላበት አኳኋን የወጣቶችን ፍላጎትና ጥያቄን በማዳመጥ መልስ የሚሰጥ ኃላፊነት የሚሰማው ክፍል እንዲኖር ይፈልጋሉ ብለዋል። በሮም በተካሄደው ዓለም አቀፍ የወጣቶች ስብሰባ የተካፈለችው ጋናዊ ወጣት ላፊዲል ቲዩማሲ እንደገለጸችው መላዋ ቤተ ክርስቲያን የተለያዩ ባህልና ቋንቋ ያላቸውን ወጣቶች ከዓለም ዙሪያ በመጥራት በጋራ መወያየት እንድንችል እድል መስጠቷ የሚያስደስት ነው ካለች በኋላ በቤተ ክርስቲያንና መላው ህብረተሰብ ለወጣቶች በእርግጥም እንደሚያስብና እንደሚጨነቅ ያሳያል ብላለች። ወጣቷ በማከልም ድምጻችን መሰማት ይኖርበታል፣ ጥያቄያችን መልስ እንዲኖረው ያስፈልጋል፣ ፍላጎታችንም ትኩረት እንዲሰጠው ያስፈልጋል ብላለች። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Okay.